የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምፅ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ ሰኞ መስከረም 5/2011 ዓ.ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ጀመርን።
የጠቅላይ ሚኒስትር አብይ አህመድና ከፍተኛ ባለስልጣናት የምዕራብ ኢትዮጵያ ጉብኝት።
ለኢትዮጵያውያን ፍቅር፣ ለኢትዮጵያውያን ሰላም፣ ለኢትዮጵያውያን መከባበር እንጂ እንደ ትናንትናው ደባ፣ ሸር፣ ተንኮል፣ መረባበሽ ካስከተለው ደህንነትና ኋላ ቀርነት ያተረፍነው ትርፍ ስለሌለ አዲስ መንገድ መለማመድ ይኖርብናል።
ዝርዝር ዘገባውን እንመለስበታለን። በደሴ ኮምቦልቻና መካነ ሰላም ከተሞች የሚኖሩ የኦርቶዶክስ እምነት ተከታዮች ሰልፍ
ሰላማዊ ሰልፍ የሚለው ትክክለኛ ትርጉም ያገኘበት ቀን ነው። እየዘመርን ወተን እየዘመርን ነው የተመለስ ነው።
የዚህን ዘገባ ዝርዝሩን ቆይተን እናስደምጣችኋለን። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ በመቀሌ ያካሄደው ውይይት
ኢሳት 95/5 ቪዲዮ የተናገረውን ነገር ይቅርታ ሳይጠይቁ እነሱ የሚመርቱ ፓርቲ ትግራይ ላይ መጥቶ ለምርጫ ፕሮግራምና ራሱን ሲያስተዋውቅ በምን ፕሪንሲፕል የትግራይ ህዝብ ይቀብና ብላችሁ አስባችሁ ነው ወይስ ንቀት አያሳይም?
ማንም ቢናገረው ማንም ይሄ የወደቀ አስተሳሰብ ነው፣ ትክክል አይደለም። ህዝብን የሚለያይ አስተሳሰብ፣ ዘርን በዘር ላይ የሚያነስ አስተሳሰብ ትክክል አይደለም።
እነዚህንና ሌሎች ለምሽቱ ያሰናዳናቸው ብዙ ፕሮግራሞች አሉን። ጽዮን ግርማና
ኤደን ገረመው በመስተንግዶ አብረናችሁን ቆያለን።
በቅድሚያ የኢትዮጵያን ወቅታዊ ሁኔታ ያካተቱና ከዓለም ዙሪያ ያሰባሰብናቸውን አጫጭር ዜናዎች እናስደምጣችሁ።
ቱኒዚያ ውስጥ ትላንትና ፕሬዚዳንታዊ ምርጫ ተካሂዷል። ከ24 በላይ ተወዳዳሪዎችም ተሳትፎበታል። ኦፊሴላዊ ያልሆነ የምርጫው ውጤት ባመለከተው መሰረት ከገዢው ክፍል ጋር ብዙም ትስስር የላቸውም የተባሉ ሁለት ተወዳዳሪዎች እየመሩ መሆናቸው ተዘግቧል። ቱኒዚያ ውስጥ ከ8 ዓመታት በፊት ጃዝሚን የሚል ስያሜ የተሰጠው አብዮት ከተካሄደ ወዲህ ነጻ ምርጫ ሲካሄድ ለሁለተኛ ጊዜ ሲሆን ከ7 ሚሊዮን በላይ ዜጎች የመምረጥ መብት እንዳላቸው ተገልጿል። ለመምረጥ በመቻሏ የተደሰተችው የ19 ዓመት ዕድሜ የኮሌጅ ተማሪ ዮማ ኤልቤና የተሻሉ የሚመስሉኝን መሪዎች እመርጣለሁ ብላለች። አብዱልፈታ ሞሩ እንደሃና የተባለ ለዘብተኛ እስላማዊ ፓርቲን ወክለው የሚወዳደሩ ናቸው። ባለፈው ሐምሌ ወር የሞቱትን የ92 ዓመት ዕድሜ ፕሬዚዳንት ቤጂ ሳይድ ኤስቤሲን ቦታ ለመያዝ ነው የሚወዳደሩት። ለፕሬዚዳንትነት ከሚወዳደሩት መካከል ሁለት ሴቶችም ይገኙባቸዋል። ኢራን የሳውዲ አረቢያን ግማሽ የነዳጅ ዘይት ምርት ባወደመው የድሮን ጥቃት ውስጥ እጄን አላስገባውም ባለችው ላይ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ዛሬ የጥያቄ ምልክት አስቀምጠዋል። ኢራን የአሜሪካን ድሮን መታ የጣለችበት ወቅት በአየር መስመሬ ውስጥ ስለገባ ነው ማለቷ የሚታወስ ነው። ፕሬዚዳንት ትራምፕ በትዊተር ገጻቸው ላይ ባስተላለፉት መልእክት ድሮኑ ግን ወደ አየር መስመራው እንኳን አልተጠጋም ነበር ብለዋል። አያይዘውም ፕሬዚዳንቱ ኢራናውያኑ ያሉት ውሸት መሆኑን እያወቁ ይደጋግሙታል። አሁን ደግሞ በሳውዲ አረቢያ ላይ ከተፈጸመው ጥቃት ጋር የሚያገናኘን ነገር የለም ይላሉ። እናያለን እንግዲህ ብለዋል። አንድ የሳውዲ አረቢያ ወታደራዊ ቃል አቀባይ በጥቃቱ ላይ የኢራን መሳሪያዎች ጥቅም ላይ መዋላቸውን የመጀመሪያ የምርመራ ውጤት አሳይቷል ብለዋል። በኢራን የሚደገፉ የየመን ሁቲ አማጽያን በሳውዲ አረቢያ ላይ ለተፈጸመው የድሮን ጥቃት ኃላፊነቱን ወስደዋል። በጥቃቱ ምክንያት የሳውዲ አረቢያ ዕለታዊ የነዳጅ ዘይት ምርት በ5.7 ሚሊዮን በርሜል መቀነሱ ታውቋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፒዮ ግን ከየመን ነው ጥቃቱ የተፈጸመው የሚለውን ወሬ ወደ ጎን ትተው ኢራንን ተጠያቂ አድርገዋል። እስካሁን ድረስ ግን ያቀረቡት ማስረጃ የለም። የዩናይትድ ስቴትስ የመኪና አምራች ኩባንያዎች ሰራተኞች ማህበር አባላት በጀነራል ሞተርስ ኩባንያ ላይ ዛሬ አድማ ጀምረዋል። አዲስ የስራ ኮንትራትን አስመልክቶ በአሰሪዎችና በሰራተኞች መካከል ያለው ልዩነት በመቀጠሉ ነው ሰራተኞቹ እርምጃውን የወሰዱት ተብሏል። ንግግሩን ዛሬ በሚቀጥሉበት ወቅት በ9 ክፍለ ግዛቶች ያሉ መኪናዎችና መለዋወጫዎችን የሚያመርቱ ወደ 50,000 የሚጠጉ ሰራተኞች ያሉባቸው ኩባንያዎች ዛሬ ተዘግተው ይውላሉ። የማህበሩ ምክትል ፕሬዚዳንት ቴሪ ዲትስ እንደሚሉት አድማ ማድረጉ የመጨረሻ አማራጭ ቢሆንም አስፈላጊ ነው ብለዋል። ማህበሩ የተሻለ ክፍያና የጤና ጥበቃ እድል እንዲሁም የስራ ዋስትና እንዲኖር ይፈልጋል። ሰራተኞቹ የትርፍ ድርሻ እንዲኖራቸውም ጠይቋል። አድማጮች፣ ለሰዓቱ ያዝንላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ቪኦኤ ፕሮግራሞች ጋር አብራችሁ ቆዩ።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
ኤደን ገረመው እያስተናገድናችሁ እንገኛለን። አሁን ቀዳሚውን የዕለቱ ርዕሳችንን አስደምጣችሁ
ኢትዮጵያን የማሳነስ ልምምድ ለልጆቻችን አናወርስም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ኢትዮጵያ የበርካታ ብሔር ብሔረሰቦችና ህዝቦች እንዲሁም የተለያዩ ሃይማኖቶች አገር መሆኗን ያስታወሱት ጠቅላይ ሚኒስትሩ መንግስታቸው ሁሉም ተከባብረው የሚኖሩባት ታላቅ አገር ለመገንባት እንደሚሰራ አብራርተዋል።
በደቡብ ክልል ከከፋ ዞን ነዋሪዎች ጋር የተወያዩት ጠቅላይ ሚኒስትሩ በአካባቢው እየተነሳ ያለው አዲስ የክልል አደረጃጀት ጥያቄ መመለስ ያለበት ጥልቀት ባለው ውይይትና የጋራ መግባባት መሆኑን አስረድተዋል። አዲስ የክልል አደረጃጀት ጥያቄ በውይይቱ ወቅት ተደጋግሞ ተነስተዋል። የቅንጦት ሳይሆን እጅግ አስፈላጊ መሆኑን ተሳታፊዎች አንስተዋል። እስክንድር ፍሬው ዘገባ አለው።
ሁድን ምራብ ኢትዮጵያ ቦንጋ ያሳለፉት ጠቅላይ ሚኒስትር አብይ አህመድ ምክትላቸውን ደመቀ መኮንንን መከላከያ ሚኒስትሩን ለማ መገርሳንና ሌሎች ባለስልጣናትን አስከትለው ነው የተጓዙት። ባለቤታቸው ቀዳማዊት እመቤት ዝናሽ ታያቸው ማብራዋቸው ተጉዘዋል። በጣም አመሰግናለሁ። ከጅማ እስከ ከፋ ዞን ዋና ከተማ ቦንጋ ድረስ ግራና ቀኝ በነበሩ ነዋሪዎች አቀባበል የተደረገላቸው ጠቅላይ ሚኒስትሩ በተለይ በቦንጋ ስታዲየም የተጠበቃቸው የተለየ ነበር። ተለያዩ የከፋ ዞን አካባቢዎች መጥተው በዚህ በቦንጋ ስታዲየም ለተሰባሰቡ ነዋሪዎች ንግግር ያደረጉት ጠቅላይ ሚኒስትሩ መንግስት ታላቅ አገር ለመገንባት እየሰራ መሆኑን ተናግረዋል።
ኢትዮጵያ ውስጥ በተለይ የአብርሃሚክ ሃይማኖት የሚባሉት የእስልምና የክርስትና ሃይማኖት እንዲሁም የጁው እምነት ተከታዮች ቁጥራቸው ቢያንስም ያሉበት፣ ሴቶችና ወንዶች በእኩል ሚዛን የሚገኙበት፣ ከ80 በላይ ብሔር ብሔረሰቦች የሚገኙበት፣ ሁሉም በአንዲት ኢትዮጵያ ጥላ ስር እንደ ወንድማማች የሚተያዩ የሚከባበሩ፣ አንዱ የአንዱን ባህልና ትውፊት ሳያጎድል ተከባብረውና ተዋደው አንዱ ከሌላው ተምሮ በጋራ ታላቅ ኢትዮጵያን የመገንባት እንጂ ኢትዮጵያን የማሳነስ ልምምድ ለልጆቻችን የማናወርስ መሆኑን በድጋሚ ላረጋግጥላችሁ ፈልጋለሁ።
ያለፈው 40ና 50 ዓመት አካሄድ ግን ለኢትዮጵያ የሚበጅ አይደለም ነው ያሉት ጠቅላይ ሚኒስትሩ።
ለኢትዮጵያውያን ፍቅር፣ ለኢትዮጵያውያን ሰላም፣ ለኢትዮጵያውያን መከባበር እንጂ እንደ ትናንትናው ደባ፣ ሸር፣ ተንኮል፣ መረባበሽ ካስከተለው ደህንነትና ኋላቀርነት ያተረፍነው ትርፍ ስለሌለ አዲስ መንገድ መለማመድ ይኖርብናል። ባለፉት 40ና 50 ዓመታት ኢትዮጵያ ውስጥ አንዱ በአንዱ ላይ ሲሸርብ፣ አንዱ በአንዱ ላይ ተንኮል ሲሰራ ኢትዮጵያን ወደ ኋላ እየጎተተ ስለሆነ ከእንደዚህ አይነት በሰማይም በምድርም ተቀባይነት የሌለው ኢትዮጵያ ወደ ኋላ ከሚያስቀር የ19ኛው ክፍለ ዘመን ኋላ ቀር እሳቤ ወጥተን ወደ 21ኛው ክፍለ ዘመን ስልጡን እሳቤ በመግባት በመደመር ሀገራችን እንድናለማ በትህትና እየጠየቅ መልካም አዲስ ዓመት፣ የብልጽግና መሰረት የምትጥሉበት የፍቅር ዘመን ይሁንላችሁ። አመሰግናለሁ።
ጠቅላይ ሚኒስትሩና የልዑካን ቡድናቸው በቦንጋ ከተማ የመሰብሰቢያ አዳራሽ ከነዋሪዎች ጋር ባደረጉት ውይይትም ከተሳታፊዎች ለተነሱ ጥያቄዎች ምላሽ ሰጥተዋል። ተደጋግሞ የተነሳው ደግሞ በዚሁ በከፋ ዞን ምክር ቤትና በነዋሪዎቹ ሲቀርብ የቆየው የአዲስ የክልል አደረጃጀት ጥያቄ ነበር። ጥያቄው የመላው የዞኑ ህዝብ መሆኑን አንድ አስተያየት ሰጪ ተናግረዋል።
ህዝቡ ጥያቄ አቅርቧል። ይሄ የህዝብ ጥያቄ አይደለም፣ የአመራሩ ጥያቄ ነው ተብሎ ብዙ ነገር ይነገራል እና ይሄ የህዝብ ጥያቄ ነው። በትክክል እውነት በእግዚአብሔር ፊት ነው የምንናገረው። ይሄ የህዝብ ጥያቄ ነው፣ የአመራሩ ጥያቄ አይደለም፣ ቢሶት ነው። ልክ ነው። እኛ በክልል ተደራጅተን መስራት የሚገባን ማልማት የሚገባን እናለማለን፣ መስራት የሚገባን እንሰራለን።
የአዲስ የክልል አደረጃጀት ጥያቄያቸው አጎራባች ዞኖችንም ከግምት ያስገባ መሆኑን የተናገሩት ደግሞ ሌላ አስተያየት ሰጪ ናቸው። ጠቅላይ ሚኒስትር አብይ አህመድ በሰጡት ምላሽ በጥብቅ ውይይትና መተማመን የማይፈታ ችግር ሊኖር እንደማይችል አብራርተዋል። በዚሁ የክልልነት ጥያቄ ላይ አስተያየት የሰጡት ምክትል ጠቅላይ ሚኒስትር ደመቀ መኮንን በበኩላቸው ጥያቄዎችን ከታላቅ የሀገር ግንባታ አንጻር ጭምር መመልከት እንደሚገባ አስረድተዋል። ጠቅላይ ሚኒስትር አብይ አህመድ በቦንጋ ከተማ ከነዋሪዎች ጋር ያደረጉት ውይይት የሰጡትን ማብራሪያ ሰፋ ያለ ነው። በሌላ ዘገባ ልመለስበት ሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን።
በቤተ እምነታችን ላይ የህልውና ስጋት ተጋርጦብናል የሚሉና በደሴ ኮምቦልቻና መካነ ሰላም ከተሞች የሚኖሩ የኦርቶዶክስ እምነት ተከታዮች መንግስት ለቤተ ክርስቲያኗ ተገቢውን የህግ ከለላና ጥበቃ ያድርግ ሲሉ ትላንት በሰላማዊ ሰልፍ ጠይቀዋል። በሰልፉ ላይ ከ80,000 የሚልቅ ምዕመን ተሳትፏል ነው የተባለው።
ሰልፉ በሰላም የተጠናቀቀ ሲሆን በሰላም ተጀምሮ በሰላም እንዲጠናቀቅ የጸጥታ አካላት፣ ወጣቶችና ምዕመናኑ ላበረከቱት አስተዋጽኦ ምስጋናን ተቸሯቸዋል። መስፍን አራጌ ዝርዝሩን ያሰማናል።
ልብሰ ተክህኖ በለበሱ ዲያቆናትና ካህናት፣ ጥንግ ድርብና ካባ በደረቡ መምህራንና መርጌታ፣ ተመሳሳይ አልባሳት ባጠለቁ የሰንበት ትምህርት ቤት ተማሪዎች የተመራውን የደሴ ከተማ ሰላማዊ ሰልፍ ከ50,000 የሚልቅ ምዕመን አጅቦታል። ቤተ ክርስቲያንን ማቃጠል የኢትዮጵያን ታሪክ ማቃጠል ነው። የፖለቲካ ነጋዴዎች እጃቸውን ከቤተ ክርስቲያን ላይ ያንሱ። የአብያተ ክርስቲያናትን መቃጠል፣ የካህናትንና የምዕመናንን ግድያ መንግስት በአስቸኳይ ያስቁም የሚሉና በርካታ መፈክሮችን ያነገቡት ሰልፈኞች ከየአጥቢያው ተሰብስበው ፒያሳ ላይ ከተገናኙ በኋላ መዳረሻቸውን ያደረጉት መስቀል አደባባይ ነበር። የሰልፉ አስተባባሪ ኮሚቴ ቤተ ክርስቲያኗ ለኢትዮጵያ ስልጣኔ ያበረከተችውን አስተዋጽኦ ዘክሯል። ከቅርብ ዓመታት ወዲህ ግን ይህ ውለታዋ ተዘንግቶ አብያተ ክርስቲያናት እየተቃጠሉ፣ የሃይማኖት አባቶችና ምዕመናን እየተገደሉና እየተሳደዱ ናቸው ሲል ያስረዳል።
ብራና ዳምጣ፣ ቀለም በጥብጣ፣ ፊደል ቀርጻ ትምህርትና ስልጣኔን ያስጀመረች ሀገርን ከነ ድንበሩ፣ ነጻነትን ከነ ክብሩ፣ ፊደልን ከነ ቁጡ፣ አንድነትን ከነ ጀግንነቱ ለሀገር ያበረከተች ባለውለታ ነች።
መግለጫው ወሎን ጨምሮ በጅግጅጋ፣ በሲዳማ፣ ጌዲዮ፣ አማሮና ጉጂ ዞኖች የተከሰተውን የቤተ ክርስቲያን ቃጠሎ፣ የምዕመናን ግድያና ስደት አስታውሶ ችግሩ አሁንም ቀጥሏል ሲል ያስረዳል። ለዚህም ምክንያቱ ደግሞ መንግስት አስፈላጊውን የህግ ከለላ ለቤተ ክርስቲያን ባለመስጠቱ ነው ብሏል። የሰልፉ አስተባባሪ ኮሚቴ ባለ 9 ነጥብ የአቋም መግለጫ ያወጣ ሲሆን ስልጣናቸውን መከታ በማድረግና ለጥፋት የተደራጁ ቡድኖችን ፖለቲካዊ ሽፋን በመስጠት ለምዕመናን መገደልና መሰደድ፣ ለአብያተ ክርስቲያናት መቃጠልና ቅርሶች መውደም ምክንያት የሆኑ የመንግስት ባለስልጣናትንና የስራ ኃላፊዎችን ድርጊት እናወግዛለን፣ ቤተ ክርስቲያኗ የህግ ከለላና ጥበቃ ከመንግስት እንዲሰጣት እንጠይቃለን የሚሉና ሌሎች መልእክቶችም አስተላልፈዋል።
በሀገራችን ሁሉም ቤተ እምነት በመከባበርና በመተሳሰብ ለብዙ ዘመናት በመኖር ለሌሎች ሀገራት ጭምር አርያነት ያለው ተምሳሌት በማሳየት ዘመናትን ተሻግረው እዚህ ደርሰዋል። ስለሆነም ሁሉም ቤተ እምነት በቤተ ክርስቲያናችን ላይ እየደረሰ ያለውን ቃጠሎና የካህናት ምዕመናንን መገደል፣ መሰደድ በጽኑ በማውገዝ በመከላከል እንዲሁም አጥፊዎችን አሳልፎ ለህግ በመስጠት ከቤተ ክርስቲያናችን ጎን ቆመው ታሪካዊ ኃላፊነታቸውን ይወጡ ዘንድ በአክብሮት እንጠይቃለን።
የሰልፉ አስተባባሪ ኮሚቴ ሰብሳቢ መምህር አባ ኪዳነ ማርያም አረጋ ሰልፉ ኢትዮጵያዊ ጨዋነት የተንጸባረቀበትና ከተጠበቀው በላይ በርካታ ህዝብ የተሳተፈበት እንደሆነ ጠቅሰዋል።
ሰልፉን ከጠበቅነው በላይ ነው የሆነ። በደሴ ከተማ ውስጥ ያለ የኦርቶዶክስ ተዋህዶ እምነት ተከታይ አንድም ሰው ሳይቀር በነቂስ ወጥቶ ድምፁን ያሰማበት ሰዓት ነው። በጣም ደስ ብሎናል። እግዚአብሔር እናመሰግናለን። ከጸጥታም ጋር ያለው ጉዳይ በእኛም ውስጥ ያሉት በጸጥታ ላይ ተሰማርተው የነበሩ ወጣቶችም ሆኑ የመንግስትም እንደዚሁ የጸጥታ ኃይልም ተባብሮ በመስራት እስካሁን ድረስ ምንም የጸጥታ ችግር አልተፈጠረም።
ዲያቆን ሰለሞን ወልዴ ይባላለሁኝ። ደሴ በተደረገው ሰላማዊ ሰልፍ የቁጥጥርና ስነ ስርዓት ሰብሳቢ ነኝ። በአዲስ አበባ በ10 ማህበራት የተዋቀረው የሰላማዊ ሰልፍ አዳራሽ ኮሚቴ ሀሳቡን እንደግፋለን። ሌላኛው ከመንግስት ጋር በጀመሩት ድርድርም ከጎናቸው እንደምንቆም መግለጽ እንፈልጋለን።
በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የቅድስተ ስላሴ መንፈሳዊ ዩኒቨርሲቲ የሬጅስትራር ክፍል ኃላፊና በአዲስ አበባ ሀገረ ስብከት የጎላ ጽርሐ ጽዮን ቅዱስ ሚካኤል ሰባኪ ወንጌል መምህር በላይ ወርቁ ቤተ ክርስቲያኗ ላይ ያንዣበበውን አደጋ እንዲህ ይገልጹታል።
ይቺ የዓለም አብያተ ክርስቲያናት መስራች የሆነች ለእንግዳ ተቀባይነት ተምሳሌት የሆነች ቤተ ክርስቲያን መንግስት ባለበት ሀገር ላይ እንግዳ እንድትሆን ስትደረግ ከዚህ በላይ ምን አደጋ አለ? ለአንድነት ተምሳሌት ለኢትዮጵያዊነት ልዩ መገለጫ የሆነች ቤተክርስቲያን እነዚህ ሁሉ ሴቶቿ እየተሸረሸሩ ናቸው።
ሰልፉ ከሚኖረውም ጠቀሜታ አኳያ የሚከተለውን ብለዋል።
አንደኛ ሰላማዊ ሰልፍ የሚለው ትክክለኛ ትርጉም ያገኘበት ቀን ነው። እየዘመርን ወተን እየዘመርን ነው የተመለስነው። ይሄ ሰላማዊ ሰልፍ ይፈቀድልን ለሚሉ ሰዎች እንደዚህ አድርገው የሚወጡ መሆን እንዳለባቸው ቅድመ ሁኔታ ማሳያ ነው። ሁለተኛው የኢትዮጵያን ውለታ ሳይያውቁ በጥቅመኛ ፖለቲከኞች እየተነዱ ላሉ ሰዎች የቤተክርስቲያኒቱን ውለታና ቤተክርስቲያኒቱ የሁሉ መሆኗን ማሳወቂያ መንገድ ነው። ሶስተኛው መንግስት ለቤተክርስቲያን ተገቢውን ጥበቃ እንዳላደረገላት ማስገንዘቢያ ነው።
የደቡብ ወሎና ኦሮሞ ብሔረሰብ አስተዳደር ዞኖች ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ አትናቴዎስ መንግስት የህዝቡን ጥሪ ከሰማ ሰልፉ ህዝቡ ከመንግስት ጎን መቆሙን የሚያሳይ እንጂ ተቃውሞ አይደለም ካሉ በኋላ ይሄን አክለዋል።
ቆሚ አስተቀው ፈንጅ አስቋጥረው በህዝባችን ላይ የጠፋች ህጃቸውን ለመላክ በዚህ ድርጅት ላይ ያሉ አካሎች እንዳሉ ሰማለሁ። እነዚህ ሰዎች ከዚህ ሰላማዊ ሰልፍ ሊማሩ ይገባቸዋል። እንደ እውነቱ ከሆነ የሚጠቅመው ከዚህ በፊት እንዳለፈው ተባብሮ ተዛዝኖ አስፈላጊውን ነገር ሁሉ በውይይት እየፈቱ በአንድ ላይ መጓዙ ደህንነት ነው። ካሰቡት ቦታ ደግሞ ያደርሳል።
በተመሳሳይ ሰልፉ በኮምቦልቻና መካነ ሰላም ከተሞች ተካሂዷል። የኮምቦልቻ ቃሉና አርጎባ ወረዳዎች ቤተክህነት ስራ አስኪያጅ መምህር ቆሞስ መላከ ህይወት አባ ተክለ ማርያም ገብረ ማርያም ከ1990 ዓ.ም ወዲህ በቤተክርስቲያን ላይ እየደረሰ ያለው ጥቃት ቢባባስም መንግስት የወሰደው እርምጃ የለም፣ መንግስት ያልሰራውን እንዲሰራ ጥሪ የተላለፈበት ሰልፍ ነው ብለዋል። የመካነ ሰላም ከተማና የቦረና ወረዳ ሰልፍ አስተባባሪ አቶ ፍቅረ ማርያም መንግስቱ በበኩላቸው ዛሬ በመካነ ሰላም ከተማ ከጧቱ 12 ሰዓት ተኩል እስከ ቀኑ 5 ሰዓት ተኩል በዘለቀው ሰልፍ ልዩ ልዩ ጥያቄዎች መሰንዘራቸውን አመልክተዋል። በተለይ የሌሎች ቤተ እምነት ተከታዮችና መንግስት የጽንፈኛ ኃይሎች ድብቅ አላማን በንቀት በመከታተል ኢትዮጵያ አንድነትን ማስቀጠል እንዳለባቸው መጠየቁን ነው አስተባባሪው ያስረዱት። ሰልፈኞቹ ለተጠየቁት ጥያቄዎች መንግስት አፋጣኝ ምላሽ እንዲሰጣቸውም ጠይቀዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍንን ለዘገባው እናመሰግናለን። ተከታዩ ዘገባችን ወደ መቀሌ ነው የሚወስደን። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ የፓርቲውን ፕሮግራም ለማስተዋወቅ በመቀለ ከተማ በትላንትናው ዕለት ህዝባዊ ውይይት አካሂዷል። በመድረኩም ከተሳታፊዎች ብዙ ጥያቄዎች ቀርበዋል፣ ምላሽም ተሰጥቶባቸዋል። ስብሰባውን የተከታተለው ሙልጌታ አጽባሃ ተከታዩን መረጃ አድርሶናል።
ከተመሰረተ 3 ወራት የሆነውን የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ በትግራይ ክልል ለመጀመሪያ ጊዜ በመቀለ ከተማ በትናንትናው ዕለት ውይይት አካሂዷል። መድረኩ የከፈቱት የኢዜማ ምክትል መሪ አቶ አንዱዓለም አራጌ ፓርቲው በመቀለ ከተማ መድረኩን እንዲያዘጋጅና ውጤታማ እንዲሆን የክልሉ መንግስትና የመቀለ ከተማ ነዋሪዎች ላደረጉት ድጋፍ አመስግኗል። ስብሰባው በሰላማዊ መንገድ እንዲያልቅ የጸጥታ አካላትና አመራሮች ላደረጉት አስተዋጽኦ አመስግኗል። ከዚህ በፊት በመቀለ ከተማ መድረክ ለማዘጋጀት ፓርቲያቸው አቅዶ በክልሉ አመራሮች ትንሽ ከተመላለሱ በኋላ ተፈቅዶላቸው፣ ነገር ግን በሰኔ 15ቱ የጀኔራሎችና አመራሮች ግድያ ምክንያት ሊሰረዝ ችሏል ብለዋል። አቶ አንዱዓለም በንግግራቸው ወደ ትግራይ ሄደህ ህዝባዊ ስብሰባ ማካሄድ ወደ ሰሜን ኮሪያ ሄደህ ሰላማዊ ሰልፍ እንደ መጥራት ነው እየተቆጠረ ያለው በማለት ተናግሯል። ነገር ግን ትግራይ ለእኔ ሀገሬ ነው፣ የህዝቡ ጨዋነት አሁንም ተጠብቆ ነው ያገኘሁት ብለዋል። የትግራይ ህዝብ የተለያዩ ሀሳቦች ያልቀረበለት ህዝብ ነው ብለው እንደሚያምኑም ተናግሯል።
በጨዋነት በኢትዮጵያዊነት ስሜት በፍቅር ነው የተቀበለን። አንዳችን ግልምጫ አልደረሰብንም። መስተዳድሩም ቢሆን ከመጣም በኋላ የፖሊስ የጸጥታ አባላትም ጥሩ አቀባበል ያደረጉልን ሚዲያም እናንተን ጨምሮ ጥሩ አቀባበል ያደረጋችሁልን ይሄ እውነት ስለሆነ መመስከር ግዴታችን ነው። ኢትዮጵያ ውስጥ የተለየ ሀሳብ ያልሰማ ህዝብ ካለ የትግራይ ህዝብ ነው ብዬ አስባለሁ። ስለዚህ በጣም እርግጠኛ መሆነው አሁንም ከፍርሃት ቆፈነ ሲወጣ የትግራይ ህዝብ ብዙ ሀሳቦችን ያወጣል፣ ብዙ የማዳመጥ ፍላጎቱን እናያለን። ስለ ኢትዮጵያዊነቱም ስለ ወገኑም ስለ ታሪኩም ብዙ የሚናገረው ነገር አለና የትግራይ ህዝብ ጋር ገና ብዙ የሚሰማ ነገር አለ። ምክንያቱም የመደመጥ እድል ያላገኘ ህዝብ ነው። ብዙ ተቃዋሚ እንደፈለገ ተከራክሮ ተወያይቶ የሚያውቅበት አካባቢ አይደለም። ሌላው ሀገራችንም እንደዚህ ቢሆንም በተለይ ትግራይ ላይ ይሄ ነገር የከፋ ነው ብለን እናምናለን። ስለዚህ ብዙ ስራ የሚጠብቀን ትግራይ ላይ ነው ብለን እናስባለን።
በመድረኩ የቀረቡ አስተያየቶች ትችትና ዘለፋ የበዛባቸው ነበር። ይህም የመጀመሪያ መድረክ እንደመሆኑ የሚጠበቅ ነበር ብለዋል አቶ አንዷለም። በትግራይ በሰባት ወረዳዎች አባላት እንዳደረጁ ገልጸው ይህ በቀጣይ በተጠናከረ እንቀጥልበታለን ብለዋል። የፓርቲው ፕሮግራም ያስተዋወቁት አቶ ሀብታሙ ኪታባ በበኩላቸው ኢዜማ በፌደራላዊ ያልተማከለ የአስተዳደር ስርዓት በመከተል ያምናል ብለዋል። አሁን ያለው ህገ መንግስት የግለሰብ መብት ትኩረት ባደረገ መልኩ እንዲሻሻል ፓርቲያቸው እንደሚፈልግ ገልጸው በኢኮኖሚ ጉዳይ ደግሞ ነጻ ገበያ እንዲኖር ኢዜማ ይታገላል ብለዋል።
ህገ መንግስቱ መሻሻያ መደረግ አለበት ብሎ ኢዜማ ያምናል። ምክንያቱም ህገ መንግስቱ የግለሰብ መብት ላይ የሚለው ነገር ብዙ ስለሌለ የፖለቲካ ስልጣን ምንጭ ከህዝብ ይሁንታ የሚገኝ መሆኑን በማመን በነጻ ፍትሃዊ ምርጫ ህዝብ የፈለገውን የመምረጥ መብት እንስጠው፣ እሱ ከሆነ በኋላ የሚሆነው ነው ለሀገር የሚበጀው ብለን ነው የምናስበው።
የውይይቱ ተሳታፊዎች ጥያቄዎች ያነሱ ሲሆን በኢዜማ አመራሮች መልስና አስተያየት ተሰጥቷቸዋል። በመድረኩ ተደጋጋሚ ሲነሳ የነበረው ጉዳይ ደግሞ በኢዜማ አመራር ላይ ያሉ ግለሰቦች የኢሳት ቴሌቪዥን በመጠቀም ጭምር የትግራይ ህዝብ በድሏል፣ የበደሉትም የትግራይ ህዝብ ይቅርታ ሳይጠየቁ ለምን ወደ መቀለ መጣችሁ የሚል ነበር።
ኢዜማ ተብሎ በተቋቋመ ፓርቲ ላይ ያሉት አመራሮች በፕሪንሲፕል ደረጃ ራሳቸው ያቋቋሙትና በቅርብ ጊዜ ሀገር ሄዶ የሚመሩት የተለያዩ መድረኮች ላይ ኢሳት ራሳቸው እንዳቋቋሙት እንደመሩት ሲናገሩበት ነበር እና አሁን እነዚህ ሰዎች ኢሳት 95-5 ቪዲዮ የተናገረውን ነገር ይቅርታ ሳይጠየቁ እነሱ የሚመሩት ፓርቲ ትግራይ ላይ መጥቶ ለምርጫ ፕሮግራምና ራሱን ሲያስተዋውቅ በምን ፕሪንሲፕል የትግራይ ህዝብ ይቀብና ብላቸው አስባቸው ነው ወይስ ንቀት አያሳየም?
አቶ አንዷለም በዚህ ጉዳይ ምላሽ ሲሰጡ በህዝብ ላይ ወንጀል የሚሰራ ማናቸውም የመገናኛ ብዙሃንና ግለሰብ በህግና በስርዓት መጠየቅ አለበት ብለዋል።
ስለ ኢሳት ተደጋግሞ ተነስቷል። የሚገርመው እኔም በቅርብ ጊዜ ነው የሰማሁት 95-5 እንሆናለን ብሎ እንደዚህ ቀስቃሽ ንግግር በኢሳት መነገሩን አልሰማሁም ነበር። የሚገርማቸው በድጋሚ አሁንም እስር ቤት በነበርኩበት ጊዜ ነው። ግን እርግጠኛ እንዳልኳቸው ማንም ቢናገረው ማንም ይሄ የወደቀ አስተሳሰብ ነው። ትክክል አይደለም። ህዝብን የሚለያይ አስተሳሰብ፣ ዘርን በዘር ላይ የሚያነስ አስተሳሰብ ትክክል አይደለም፣ ተገቢ አይደለም። አሁንም ቢሆን ሀገራችን ወደ ቋፍ እየከተቷት ያሉት ብዙ ሚዲያዎች አሉ፣ ከፌስቡክ ጀምሮ። ይህንን ማንም የሚናገረው ማንም ሀይ ሊባል የሚገባው በህግም በስርዓትም ሊጠየቅ የሚገባው ነገር ነው። ፍጹም የምናወግዘው ነገር ነው።
ኢዜማ በ2012 ምርጫ ላይ ያለው አቋምም ከተሳታፊዎች ጥያቄ ቀርቧል።
የ2012 የምርጫ ጉዳይ በእናንተ በኢዜማ ፓርቲ እንዲራዘም እንደምታቀነቅኑ ብዙ መረጃዎች አሉኝ። ምርጫ የማራዘም ጉዳይ ላይ የእናንተ ግልጽ የሆነ አቋም ምንድን ነው?
የኢትዮጵያ ህዝብ በመረጠው መተዳደር አለበት ብለን እናምናለን ብለው ምላሽ የሰጡ የፓርቲው ሊቀመንበር አቶ የሸዋስ ምርጫ ለማካሄድ የተቋሞች ዝግጅት ያስፈልጋል ብለዋል።
ምርጫ መደረግ አለበት፣ ግን የእውነተኛ ምርጫ መሆን አለበት የሚል እምነት አለ። ስለዚህ ቀጣዩ ምርጫ ከባለፉት ምርጫዎች የተሻለ መሆን አለበት፣ የተለየ መሆን አለበት። በእውነት ሁሉም አምኖበት የሚቀበለው አማራጭ ያለበት በትክክል ምርጫ እንዲሆን እንፈልጋለን። ይህን ለማድረግ እንግዲህ ከዛ ፊት መሰራት ያለባቸው ሚዲያ በስነስርዓት መሰራት አለበት፣ የፍርድ ቤት ተቋሙ፣ ምርጫ ቦርዱ፣ የፍትህ ተቋሙ ብለን የዘረዘር ናቸው። በፓርቲዎች በጋራ ምክር ቤትም ከዛም ውጭ ባሉ ውይይቶች የተወያየንባቸው አሉ። እነዛ ያልቃሉ ወይ በዚህ ጊዜ? የኢትዮጵያ ህዝብ እንደ ህዝብ ግን ዝግጁ ነው ወይ ለዛ የሚል ጥያቄ አለ እና ለዚህ ቀን ይራዘም ይቁም አላልን። እንነጋገርበት፣ የተለየ የሚያደርገውን የተሻለ የሚያደርገውን ቁጭ ብለን እንነጋገርበት።
ሌላ በመድረኩ በተደጋጋሚ ከቀረቡ ጥያቄዎች መካከል ኢዜማ የዶክተር አብይ አህመድ ነው ይባላል የሚል ነው።
አብይ አህመድ እናንተ አማካሪ ትልቁ አማካሪ እሱ እንደሆነና ይህ ድርጅት እንዳቋቋመው ብዙም ነገር ያው የሶሻል ሚዲያም በተለያየ ነገሮች እንትን እንረዳለን።
አቶ አንዷለም ምላሽ ሲሰጡ ይህ ፓርቲ የማቋቋም ሀሳብ ያመጣ ነው ዶክተር አብይ ወደ ስልጣን ሳይመጡ እስር ቤት ሁነን ነው ብለዋል።
ኢዜማ ሀሳቡ የመጣው እስር ቤት እያለ ነው። እስር ቤት ከተፈታም በኋላ 12 ቀን ፔፕሲ ጎተራ 12 ቀን ታስረን ነበር። 11 እስረኞች ለ12 ቀን ስንመካከር ምን ቢደረግ ጥሩ ነው የሚል ሀሳብ አመጣ። ከዛ ተመካክረን ይዘን የመጣነውን ሀሳብ ከ12 ቀን በኋላ ስንፈታ፣ የዛን ጊዜ ግንቦት ሰባትም ወደ ሀገር ውስጥ የመግባትም ሀሳብ ገና አልነበረውም። ዶክተር አብይም ወደ ስልጣን አልመጣም። እንደወጣን ከእነ አቶ የሸዋስ ጋር መነጋገር ጀመርን። ከዛ በኋላ እየሰፋ ከእነ አቶ የሸዋስ ጋር ብዙ ከሰራን በኋላ ግንቦት ሰባት ደግሞ ወደ ሀገር ውስጥ ሲመጣ ይህን ነገር አመጣ ነው።
አቶ አንዷለም ከመድረኩ ለተነሱ አስተያየቶች ሲናገሩ ልክ ልካችን በግልጽ ነግራችሁናል፣ ይህም የሚገባ ነው ብለዋል። ሀገር መገንባት የሚቻለው በውይይትና በሰከነ መንገድ ክርክር በማድረግ የሚደረግ በመሆኑ በሰለጠነ መንገድ መጓዝ ይጠበቅብናል ብለዋል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
አሁን ሰዓቱ የቴክኖሎጂ ነው። የጀርመን መኪና አምራቾች አዳዲስ ራሳቸውን በራሳቸው የሚያሽከረክሩ የመጓጓዣ ፈጠራዎችን ይፋ አድርገዋል። ግኝቶቻቸው ለተፈጥሯዊ ኑሮ ተስማሚ አካባቢ አየርንም የማያውኩ እንደሆኑ ማረጋገጫ እየሰጡ ነው። ከሰሞኑ በፍራንክፈርት ጎዳናዎች ላይ ለተቃውሞ የወጡ በሺዎች የሚቆጠሩ ሰልፈኞች ግን የመኪና አምራቾችን ቃል ለማመን አዳግቷቸዋል። የአራሽ አድባሳዲን ዘገባ ሀብታሙ ስዩም እንዲህ ያቀርበዋል።
በጀርመን ፍራንክፈርት በተጨናነቁ ጎዳናዎች ሳቢያ እንቅስቃሴዎች ሁሉ ይገታሉ። ከግለሰብ የመጓጓዣ ዘዴዎች ርቀን የሕዝብ ማጓጓዣዎችን መጠቀም አለብን። ግዙፍ፣ ፈጣን፣ ሩቅ አድራሽና ለሕዝቡ መልካም ውጤት ወደሚያመጣው ዘዴ መሻገር አለብን። ሃና ፌድረርን ነው የሰማናት። በዚህ ሰሞን ጎዳና ከወጡ 15,000 የሚሆኑ የለውጥ አራማጆች መካከል አንዷ ናት። አንቷን ሃፍሬተር ሰልፉን የተቀላቀሉ ሌላኛው የአረንጓዴ ፓርቲ ፓርላሜንታዊ ቡድን መሪ ናቸው። የኤሌክትሪክ መኪኖች እርባና ካላቸው ነገሮች ሊቆጠሩ የሚገቡት ታዳሽ ኃይል የሚጠቀሙ ከሆነ ብቻ ነው። ከኤሌክትሪክ መኪኖች ስምሪትና ከማጓጓዣ ባህል ለውጥ በተጨማሪ የድንጋይ ከሰል መጠቀም በፍጥነት እንዲቆም እንፈልጋለን ያሉት ሰላማዊ ሰልፈኞች ወደ ፍራንክፈርት እንዲመጡ ያደረጋቸው የ2019 የአውሮፓውያን ዘመን ዓለም አቀፍ የመኪኖች አውደ ርዕይ ነው። በዚህ አውደ ርዕይ ላይ አንዳንድ መኪና ሰሪዎች ከሹፍርናና ትራፊክ ፍሰት ጋር የሚስማሙ መኪኖችን አስተዋውቀዋል። አንዳንዶቹ ደግሞ ጥቅሎችን የምንልክበትና የምንቀበልበትን መንገድ መለወጥ ላይ ስለመትጋታቸው አሳይተዋል። በረሰልባች ኦኖ የተሰኘው መለስተኛ መኪኖችን አምራች ተቋም ምክትል መስራች ናቸው። ትልልቅ የኢንተርኔት ግብይት ኩባንያዎችን ሳይቀር እያናገርን ነው። እነሱም አዲስ መፍትሄ እየፈለጉ ናቸውና እነሱ የሚፈልጉት እጅግ ውጤታማ፣ ርካሽና ዘላቂ የሆነ መላ ነው ያሉት። በተቋሙ የተሰራው በእግር የሚረገጥ ፔዳል ጉልበት የሚንቀሳቀሰው መኪና ወደ ከባቢ አየር የሚለቀው ምንም አይነት ጎጂ ተረፈ ምርት የለውም። የመኪናው ፈጣሪዎች የመንገዶች መጨናነቅ ይቀንሳል፣ የጊዜ ፍሬያማነትንም ያሳድጋል ብለዋል። በበርሊን በትራፊክ መጨናነቅ ምክንያት የመኪኖች አማካይ የመንቀሳቀሻ ፍጥነት 16 ኪሎ ሜትሮች በሰዓት ነው። ደግሞም የማቆሚያ ስፍራ መፈለግ ያሻል። እኛ ግን የትራፊክ መጨናነቁን ማጠፍ ስለሚቻለን በከተማው ከሚነዱ መኪኖች እንፈጥናለን። የመቆሚያ ቦታም ለማግኘት ይቀለናል ነው ያሉት። ከዚህ በተጨማሪ ቪሳይት የተባለ ሌላ ኩባንያ የምስለ እውነታ ወይንም አጉሜንትድ ሪያሊቲ በመጠቀም ካልታሰበ የመኪና ችግር በኋላ ሾፌሮች በቀላሉ ወደ ጎዳና እንዲመለሱ የሚያግዛቸው መላ ፈጥሯል። ሆኖም ሰላማዊ ሰልፈኞች የተጠቀሱት የፈጠራ አይነቶች የአካባቢ ለውጥን ለመታደግ ፋይዳቸው ያነሰ ነው ይላሉ ላውራ ፋኺ። ሲመስለኝ አሁን ያየነው ከአንድ ችግር ወደ ሌላ መሸጋገርን ነው። ይህ ግን የመጪውን ዘመን የመጓጓዣ ችግር የሚቀርፍ እውነተኛ አቀራረብ አይደለም። በጎዳናዎች ላይ ጥቂት መኪኖች እንዲሰሩ በማድረግ ከባቡሮች፣ ከእግረኞች፣ ብስክሌቶችና የሕዝብ መጓጓዣዎች ጋር መልካም የትራፊክ ቅንጅት እንዲኖር የሚያግዝም አይደለም ነው ያሉት።
ስትከታተሉት የቆያችሁት የጋቢና ቪኦኤ ዝግጅታችንን ነው። በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አድርሱን።
ጋቢና ቪኦኤ አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችንን ተጠቀሙ። ጋቢና ቪኦኤ ብላችሁም የኢንስታግራም ገጻችንን ተከተሉ።
2022059942 የውስጥ መስመር 14 በሚለው ስልክ ደውሉና ለጋቢና ቪኦኤ ብላችሁ መልእክት ካስቀመጣችሁ ይደርሰናል።
አድማጮች፣ የዛሬው የጋቢና ቪኦኤ ዝግጅታችንን አጠናቀን በዚሁ ልንሰናበታችሁ ነው።
ፕሮግራሙን በመምራት አብረናችሁ የቆየ ነው ጽዮን ግርማና
ኤደን ገረመው ነበርን። ዝግጅታችንን በማቀናበር ደግሞ ሞክቢል ያቤሮ ነው።
የስርጭት መሐንዲሱም አብሮን ነበር። እናመሰግናለን። በጀመርነው ዘመኑ ነጋ ስመኝ እያለ በተጫወተው ዜማ እንሰናበታችኋለን።
መልካም ምሽት።
Kun Radio Sagale Amerikati.